ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቬ የታህሳስ 14 2015 ዓ.ም መሰናዶ ከአሁን ሰዓት ጀምሮ ወደ እናንተ ይደርሳል ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ የምሽቱን አብይ ክፍል የሚወስደው የዲያስፖራ ውይይታችን ነው ተስፋ ለኢትዮጵያ ከተሰኘ በዚህ በዩናይትድ ስቴትስ ከሚንቀሳቀስ የልማት እንዲሁም የግብረሰናይ ተቋም ጋር ቆይታ ይኖረናል ይህ አብይ ሰዓታችንን የሚወስደውና ውይይቱ የሚደረግበት ጉዳይ ይሆናል በሌላ በኩል ደግሞ ለየት ባለ የስራ ላይ የተሰማራ እንግዳም አለን ኤደን ገረመው መሰናዶን የመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን በዩናይትድ ስቴትስ ኢትዮጵያና ትውልደ ኢትዮጵያውያን እንዲሁም ደግሞ ኤርትራውያን ለማገዝ የሚንቀሳቀሱ እጅግ ብዙ ግብረሰናይ ተቋማቶች አሉ። ዛሬ እንግዲህ እለቱ አርብ ነው መሰናዳችንም የዲያስፖራ ውይይት የሚደረግበት ቀን ነው። ከዚህ ቀደም ካደረግናቸው ውይይቶች መካከል እናንተ አንዱን መርጠን ወደ እናንተ ይዘን መተናል። ተስፋ ለኢትዮጵያ ከተሰኘ ተቋም ጋር ያደረግነውን ውይይት ነው እናስደምጣችሁ። መቀመጫውን በአትላንታ ጆርጂያ ያደረገ የትውልደ ኢትዮጵያውያን የልማትና የበጎ ድጋፍ ተቋም ነው። ከ10 አመታት በላይ እድሜ ያስቆጠረው ተቋም ኢትዮጵያ ውስጥ በትምህርትና በበጎ አድራጎት ዘርፎች በርካታ ስራዎችን አከናውኗል። ሀብታሙ ስዩም እንግዶች አድርጎ መስራቾቹ እንዲሁም ደግሞ ሊቀመንበሩን እንግዳ አድርጎ ያነጋገረውን አሁን ቀጥሎ ይቀርባል።
ተስፋ ለኢትዮጵያ ከ10 አመታት በላይ በተለይ በአትላንታ ከተማና ዙሪያ የሚኖሩ ትውልደ ኢትዮጵያውያንን በማስተባበር የተለያዩ ማህበረሰብ አገዝ ስራዎችን ሲሰራ የቆየ ግብረሰናይ ድርጅት ነው። በርካቶችን ህይወት ካቀናው የበጎ አድራጎት እንቅስቃሴ ጎን ለጎን ድርጅቱ በዩናይትድ ስቴትስ ውስጥ ያሉ ትውልደ ኢትዮጵያውያን ታዳጊ ወጣቶች ከባህልና ማንነታቸው ጋር እንዲተዋወቁ የሚያደርጉ ዝግጅቶችንም በማስተባበር ይታወቃል። ስለ ድርጅቱ ጉዞና ህልም በመጠኑ ለማወቅ ሁለት እንግዶችን ጋብዣለሁ። የመጀመሪያው እንግዳይ የድርጅቱ የውቅቱ ሊቀመንበር አቶ ተክሌ ደመቀ ነው። አቶ ተክሌ በአድማጮች ስም አመሰግናለሁ።
እግዚአብሔር ይሃብታሙ እኛም በተስፋ ለኢትዮጵያ ስም ተጋብዘን ከልብ አመሰግናለሁ።
መልካም። ሁለተኛው እንግዳይ ከድርጅቱ መስራቾች መካከል አንዱ ሆነው የቀድሞው የድርጅቱ ሊቀመንበር ነው አቶ ቴዎድሮስ ታደሰ ነው። ቴዎድሮስ በተለይ መሰረታቸውን በዩናይትድ ስቴትስ ባደረጉ የክነጥ እንቅስቃሴዎች ውስጥም ባለው ተሳትፎ ይታወቃል። ስለዚህ ቀስ አድርጌ አቶ ልመተው አይቀርም። ቴዎድሮስ አንተንም በአድማጮች ስም በእጅጉ አመሰግናለሁ። እንኳን ደህና መጣህ።
እሺ፣ በጣም አመሰግናለሁ። እግዚአብሔር ይስጥልን ስለ እድሉ። እኛም በጣም ደስ ብሎናል ስለተጋበዘን።
መልካም። ጥቂት ወደ ኋላ ልመልሳችሁ። ተስፋ ለኢትዮጵያ የተሰኘውን ድርጅት ለማቋቋም ያበቁ ምክንያቶች እንድናነሳሳ ፈልጌ ነው። ተቋሙን ለመመስረት ያነሳሳችሁ የጀርባ ታሪኮች ምን ነበሩ? ቴዎድሮስ ከመስራቾች መካከል አንዱ እንደነበርክ ሰምቻለሁ። ካንተ ልጀምር።
እሺ፣ አመሰግናለሁ አብትሽ ወድጋሚ። ተስፋ ለኢትዮጵያ በ2008 ዓመተ ምህረት በተለያየ አጋጣሚ የተመሰረተ ስብስብ ነው። ምንድነው የሆነው? 2008 ኦገስት አካባቢ በዩኤስኤ ቱዴ ጋዜጣ ላይ አንድ የወጣ በኢትዮጵያን በተመረከተ የወጣ ሰፊ ዘገባ ነበረ። እንደምናስታውሰው በ2008 ኢትዮጵያ ውስጥ ከፍተኛ ረሃብ ተነስቶ ወደ 11 ሚሊየን የሚጠጋ ህዝብ ለከፍተኛ የምግብ እጥረት የተጋለጠበት ወቅት ነበረ እና በዛን ወቅት ዩኤስኤ ቱዴይ ጋዜጣ ፍሮንት ፔጅ ላይ በጣም ዘግናኝ የሆነ ደግሞ የሚያሳዝኑ ፒክቸሮችን የያዘ መንገድ ላይ አጥንቱ ገርጥቶ የወደቀ ሰው ፎቶግራፊ ይታያል። አንዲት እናት በጣም በጣም የከሳ የገረጣ እሷም በጣም የተጎሳቆለች ሴት ናት። በዛ ላይ በጣም ያንን እንደዚህ አይነት በጣም ከሳና የተጎዳ ህጻን ልጅ ተሸክማ የሚያሳይ በጣም ግራፊክ ሆነ ፒክቸር ነበረ። በዛ አይነት መልክ እንግዲህ ወደ ሁለት ፔጅ ተኩል የሚሆን ሰፊ ዘገባ ነው የዘወጡት። እና ያንን ወቅቱ ታክሲ ነበር የምሰራው ገና ወደ አሜሪካ ከመጣው ምናልባት 4 አመት ምናምን አካባቢ ነበር ቆይታዬ። በምሰራበት ታክሲ አካባቢ የተለመደ አይነት ምሽቅ አለ። ናይጄሪያዎች እና ኢትዮጵያውያን በጣም በስራው ላይ የቆዩ እድሜያቸው ገፋ ያሉ ትላልቅ አዛውንቶች ናቸው በሁለቱም ሳይድ እና ይተራረባሉ። ናይጄሪያዎቹ ኢትዮጵያውያኖቹ እናንተ ራብተኞች ዳቦን ስጣችሁ የምናምን እያሉ ይተርቧቸዋል። እነዚህ ደግሞ ኢትዮጵያውያኖች ደግሞ መልሰው እናንተ አጭበርባሪዎች እናንተ ቀጣፊዎች ምናምን ብለው እንደዚህ አይነት መተራረብ አለ። እና በዚህን ወቅት አንድ ከመሃላቸው ያለ ናይጄሪያዊ ያንን ጋዜጣ ያነብና ቃላል አገኘዋቸው አይነት ስሜት ይዞ ወደ ኢትዮጵያውያኖቹ መጥቶ እናንተ ራብተኞች እዚህ ዝም ብላችሁ ትምጫጫላችሁ፣ ወገናችሁ እያለቀ ነው እና እዚህ ዝም ብላችሁ ፖለቲካ ከምታወሩ በወቅቱ የክሊንተን እና ሶሪ የኦባማ እና የሂላሪ ፕራይመሪ ውድድር የሚያደርጉበት ወቅት ነበር እና ያንን እየጠቀሰ ዝም ብላችሁ በማይገባችሁ ፖለቲካ ከምለፈልፉ አገራችሁ ውስጥ እየወደቀ ያለውን ወገን ለምን አትረዱም የሚል አይነት ነገር መናገር ጀመረ። ኢትዮጵያዊ ለሚመስለው ሰው ሁሉ እየዞረ አሪው ፍሮም ኢትዮጵያ እና ከዛ ያንን ፒክቸር ያሳያል፣ ይሳደባል። እንደዚህ ያረ እየዞረ ሲመጣ እኔ ጋር ደረሰና አሪው ፍሮም ኢትዮጵያ ምናምን አለኝ። የሳያም ከዛ ያንን ፒክቸር አሳየኝና ያን ጋዜጣ ሳይኝና ህዝብ እንደዚህ ያለቀ ነው ምናምን አለ። ዳነቦ ይችላል ጋዜጣ ነው ስጄ ስለው በትፈልግልና ገሳን ባልሰጠን ብሎ እየዞረ እንደዚህ ኢትዮጵያዊን የሚመስለውን ሁሉ እየመረጠ መሳደብ ጀመረና በዛ አጋጣሚ ውስጥ ነው ጋዜጣውን ገዝቼ ለማንበብና ሁኔታውን ለመረዳት ይቻልኩት። ከዛ ይሄው አሁን አብሮኝ የቀረበውም ተክሌ ቦክሶስም ደግሞ በኤንፒአር ላይ ሰብቶ ስለነበረ ጉዳዩን በጣም በቂ ግንዛቤ ነበረው። ለሱም ለሚመስሉኝ አካባቢ ላሉ ልጆችም ጉዳዩን ማውራት ጀመርን። በዛ የሆነ ነገርማ ማድረግ አለብን ወደሚል ውሳኔ ደረስና ተስፋ ያንን በወቅቱ የተከሰተን ችግር አቅም በፈቀደ መልኩ ምላሽ ለመስጠት የወገንን ጩኸት ለመታደግ አስቦ የተጠነሰሰ ማህበር ነው ማለት ነው። እና መነሻ ሀሳቡ ይህን ይመስላል። ትንሽ አስረዘምኩት ይቅርታ፣ ግን ይህን ይመስላል።
ምንም ችግር የለም። ስለዚህ ቁጭት የፈጠረው ማህበር ወይንም ድርጅት ነው ማለት እንችላለን።
ትክክል።
ወደ አቶ ተክሌ ልመለስ። እንግዲህ ተስፋ በአለፉት ከአስር ዓመታት በላይ ለዘለቀ ጊዜ ለኢትዮጵያን የተለያዩ ማህበረሰቦች ድጋፍ የሚያደርጉ እንቅስቃሴዎችን ሲከውን ሰምተናል፣ በአንዳንድ ሁኔታዎችም አይተናል። የተወሰኑትን ለአድማጮች ብታጋራለን። ምን አይነት እንቅስቃሴዎች ተሳተፋችሁ?
አመሰግናለሁ ሀብታሙን በድጋሚ። እንግዲህ ቅድም ቴዲ እንደገለጸው የተመሰረተንበትም አንዱ ትልቁ ዓላማ ኢትዮጵያ ውስጥ የተከሰተውን ረሃብ ዝም ብለን እንደሌላው ሰው ከማዳመጥ ከመስማት ይልቅ ምን እናድርግ፣ ምን ብናደርግ ይሻላል ብለን ተሰባሰብን። ብዙ በከተማችን ውስጥ ያሉ ሰዎችን መከርን። ከዛም በኋላ እንደተባለው ለወገኖቻችን አገር ቤት በተለይ በደቡብ ኢትዮጵያ ተከስቶ ለነበረው ረሃብ የምንችለውን ያክል ገንዘብ ሰበሰብን። ወደ $45,000 በላይ ተሰበሰበ። በዚህ አጋጣሚ በአትላንታ ውስጥ ያለ ማንኛውም ማህበረሰብ ጉዳዩ ሁሉንም የሚነካ ስለነበረ ዝም ብሎ ከንፈር መምጠቱ ዝም ብሎ ማየቱ ተገቢ ስላልነበረ ያን ያክል ገንዘብ ሰበሰብን። ከሰበሰብንም በኋላ በወቅቱ ወዲያው ለመላክ አንዳንድ መላክሎች ቢኖሩ ከግሊመረስ ኦፍ ሆፕ ከሚባል ድርጅት ጋር ተባብረን አገር ቤት ውስጥ በዛው አካባቢ ለሚኖሩ ወገኖቻችን ያንን $45,000 ልከን የሚቻለውን ያክል አድርገናል። እንዳውም ከዛ ጊዜያዊ ሪሊፍ ወይም ጊዜያዊ መፍትሄ ከማበጀቱም አልፎ ከዚህ ድርጅት ጋር ተባብረን ወደ ዳውሮ የሚባል አካባቢ ለብዙ አባወራዎች ንጹህ መጠጥ ውሃ እንዲያገኙ ቋሚ ፕሮጀክቶችን ሰርተን እነሆ እስካሁን ድረስ ዘካቢ ያሉ ወገኖቻችን በንጹህ መጠጥ ችግር እንዳይወድቁ ንጹህ መጠጥ ውሃ ቤተሰቦቻቸው እነሱ እየጠጡ ይገኛሉ። አንዱና የመጀመሪያው ከዛ ከተነሳንበት ጊዜ ጀምሮ የተሰራ ስራ ነው። ከዛ በመቀጠል ተስፋ ለኢትዮጵያ እንግዲህ ቀደም ከዲ እንደነገረህ የተገናኘንበት አንዱና ትልቁ ዓላማ ኢትዮጵያዊነት ስለሆነ የተሰባሰብንበትም ለጉዳያችን ለችግራችን አለሁ ለማለት ስለሆነ እኛ በውጭ ሀገር እየኖርን እንደሌላው ዓለም ዝም ብለን መሳቁ መሳለቁ ተገቢ ስላልሆነ ያንንም ብለን ከዛ ጀምረን ቀጠልን። እርዳታችን በተለይ በዚህ በከተማ ውስጥ በማህበራዊ አገልግሎትም በተለያየ ቦታ ሰውን በማስተባበር በማምጣት እዚህ ለተቸገሩት ወገኖቻችን ለበርካታ አመታት የተቸገሩ ወገኖችን እየመረጥን ገንዘብ እንረዳ ነበር። ለአምስት ቤተሰብ በመጀመሪያው አመት፣ ለሶስት ቤተሰብ፣ ለአራት ቤተሰብ እንደዚህ ደግሞ ለአንድ ወገናችን ገንዘቦችን እየሰበሰብን ያዋጣን እንረዳለን። ከዛም ደግሞ አልፈን ተርፈን እዛው ትልቁ ዓላማችን አገር ቤት ስለሆነ የተጎዱ ህፃናትን አሳዳጊ የሌላቸው ልጆችን በመሰብሰብ አገር ቤት ከተለያዩ ድርጅቶች ጋር በመጣመር በመጀመሪያ ሜሪጆይ ከመትባል ድርጅት ጋር ከዛ በኋላ ደግሞ እስካሁን ከቅርብ ጊዜ ድረስ መሰረት ሂማኒቴሪያን ኦርጋናይዜሽን ከሚባል ድርጅት ጋር ህፃናቶችን እየተበሰብን ያሳደግን እንረዳለን በቋሚነት። ከዛም ደግሞ በተጨማሪ በአገር ቤት ያሉ ተማሪዎች ትምህርት የማንኛውም አንድ ሀገር መሰረት መሆኑን በመረዳት ትምህርት ለሚቀጥለውን ትውልድ የምንቀርጽበት አንዱና ትልቁ መደረግ ያለበት ነው ብለን ስለምናምን በየአመቱ ወደ ትምህርት ቤት የሚገቡ ህፃናትን ዋን ፓክ ፎር ዋን ቻይልድ በሚል መሰረት ማለት በሚል በተለይ መሰረት ማቲያ ኦርጋናይዜሽን ይዛ በመጣችው ትልቅ ህፃናቶችን ወደ ትምህርት ቤት ለማስመለስ ባመጣችው መመሪያና መርህ መሰረት እኛም እዚህ አትላንታ ያለው ኢትዮጵያ ያስተባበርን ለበርካታ ህፃናት ለብዙ አመታት ኦልሞስት ከ13000 ከ14000 ህፃናት በላይ ወደ ትምህርት ቤት እንዲገቡ ወደ ትምህርት ቤት እንዲመለሱ ሙሉ ወጫቸውን እንረዳ ነበር ለበርካታ አመታት በተለይ ኮቪድ እስከሚመጣ ጊዜ ድረስ። ከዛም በኋላ ይሄን ጉዳይ ያውን ቀጥልበታለን። እነዚህን ነገሮች ነው የምናደርገው። ከዛ በዘለለ በማህበራዊ አገልግሎት በዚህ በከተማችን ውስጥ በተለይ አዲሱ ትውልድ አዲሱ ወጣት ኢትዮጵያዊነቱን ማንነቱን ባህሉን እንዲረዳ አመታዊ በዓል በማድረግ እንደዚሁም ደግሞ ሁላችንም ሊያስተባብር የሚችል አምብሬላ የሚሆን የኢትዮጵያን ኮሚኒቲ ከብዙ ኢትዮጵያውያን ጋር መመስረት አለበት፣ ሁላችንም ወደ አንድ ማምጣት አለበት፣ ሁላችንም በዛ ተሰባስበን ኢትዮጵያዊነታችንን ማንነታችንና ባህላችንን ለትውልድ ማስተላለፍ አለበት ብለን ከሌሎች ኢትዮጵያውያን ጋር ከ2009 ጀምሮ በአዲስ መልክ ተመሰረተበትና እነሆ ዛሬ ትልቅና አንዱ በሰሜን አሜሪካ ውስጥ ካሉ ኢትዮጵያ ኮሚኒቲ ማህበራት አንጋፋና ትልቅ እንዲሆን ከመሰረቱት በውስጡም ገብቶ ከማገልገል በቦርድ በሳፈጣም እየገባን ከማገልገል ጀምሮ ትልቁን አስተዋጽኦ ከሌሎች ወገኖቻችን ጋር በመሆን እየሰራን እያገለገልን እንገኛለን። እነዚህ ናቸው ዋናዎቹ ሀሳቦች።
መልካም በጣም አመሰግናለሁ አቶ ተክሌ። ወደ ቴዎድሮስ ልመለስና እንግዲህ ይህንን መሰል ድርጅት ይህንን መሰል ተቋም ከአንድ አመት ወደ አንድ አመት ማሸጋገር የራሱ የሆነ ፈተና ያለው ይመስለኛል። እናንተ ደግሞ 12 አመታትን ለመዝለቅ ይችላችኋል። እንደዚህ ባሉት አመታት ለማለፍ ዛሬ ላይ ለመድረስ የቻላችሁበት ሚስጥር ምንድነው ብላችሁ ታስባላችሁ? በአትላንታና በአካባቢው የሚኖረው የኢትዮጵያውያን ማህበረሰብስ እናንተ እዚህ ለመድረሳችሁ የነበረው ሚና ምን ነበር የሚለውን ጠቅላላ አድርገው ባጭሩ ብታጋራ።
እሺ አመሰግናለሁ። የተስፋ የተለየ ጥንካሬ የምለው በኮሌክቲቭ ሊደርሺፕ ነው የሚመራው። ይሄ አንድ ሰው አሁን ለምሳሌ በወቅቱ መሰብሰቢያችን ተክሌ ነው። ተክሌ ብቻውን የሚያደርገው ነገር የለም። ተክሌን ሰብሳቢ አድርገን ያስቀመጥነው እንዲያሰባስበን ስብሰባ ላይ ሀሳብ ለማሸራሸር የግድ አንድ ሰው ዲድ ማድረግ ስላለበት በዛ መልኩ ነገሮችን ሀንድል እንዲያደርግ እንጂ ከዛ በተረፈ ልክ እንደ ማንኛውም 11 የተስፋ አባላት አንድ ሰው ነው አለቀ። ተሰብሳቢ ስለሆነ ለብቻው የሚሰጠው የተለየ አይነት ስልጣን የለም። እያንዳንዷን ነገር የምናደርገው በኩል በጉዳዩ ላይ በኩል መክረን በኩል ተከራክረን መጨረሻ ላይ በአብላጫ ድምጽ ነው የሚወሰነው እና ያ ኮሌክቲቭ ሊደርሺፕ በጣም እየሰራ ይመስለኛል። እንደማንኛውም ስብስብ አንጨቃጨቅም አንከራከርም አለም። እንደውም የመጀመሪያዎቹ አካባቢ በጣም ፈተኝ ወቅት ነበር። በጣም እንጋጭ በጣም እንጣላ ነበር። አሁን ያ ነገር በቃ እንደ ኩፍኝ ወጣልን። ማን ምን እንደሆነ ያንዳንዳችን እርስ በርስ ተዋወቅና አሁን ከድርጅትም አልፈን ቤተሰብ ነን። እኔ በማንኛውም ማብራሪያ ጉዳይ ላይ እንደሚደርስብኝ ማንኛውም ችግር ቀድም የምጠራው የተስፋ ባለት ነው። ደስታ መሆን ሀዘን በዛ አይነት መልኩ በጣም ተዋሃድን እና ወደዛ ደረጃ ግን የመጣ ነው በቀላል አይደለም። በጣም ከባድ ጊዜ ያሳልፈናል። በብዙ መልኩ በጣም ከፍተኛ በተለይ የመጀመሪያዎቹን 45,000 ዶላር እንደተመሰረተን በሰበሰብን ሰዓት ሰዎችን ለረሃብ ለመድረስ ስንዴ በቆሎ ገዝተን ለመላክ ነበረ። ነገር ግን ብሩን ለመሰብሰብ በፈጀው ጊዜ ብሩን ሰብስበን ደግሞ ለየትኛው ድርጅት እንላክ የሚል ነገር መምከር በጀመርንበት ጊዜ የረሃቡ ጊዜ አልፎ የመረጋጋት ነገር ተፈጠረ እና ከዛ በኋላ ነው እንደገና እንደ አዲስ ቁጭ ብለን መከረንበት። አይ ለምን ሰስተን በሊዮን ፕሮጀክት ላይ ስንዴ በቆሎ ገዝተን ለከን ነገ የሚራቡበትን ነገር ከመፍጠር ለምን በቋሚነት አንድ ነገር እናደርግ ብለን ቅድም ተክሬ ተቀሰደን ሰባት የውሃ ጉድጓዶች የማስቆፈር ሁኔታ ላይ የደረስ ነው። እና በእነኛ ሰዓቶች ግን ነገሮች ቀላል ናቸው ማለት አይደለም። እያንዳንዷ ውሳኔ እያንዳንዷ እንቅስቃሴ ትልቅ ጫና የነበረ በት ወቅት አሳልፈናልና ለጥንካሬያችን መሰረቱ ብዙ ፋክተሮች መጥቀስ ይቻላል። ግን ለኔ እኔም ሞስሎ በተስፋ ላይ ያለ ጠንካራ ጥንካሬ የሊደርሺፕ እንትናችን አካሄዳችን ሁሉን አቀፍ ይሄ ኮሌክቲቭ ሊደርሺፕ የሚባለውን አይነት ነገር መከተላችን ነው ብዬ አስባለሁ።
መልካም በጣም አመሰግናለሁ ቴዎድሮስ። አቶ ተክሌ ወደ አንተ ልመለስና አጠር አድርገህ የምትመለስልኝ ሌላ ጥያቄ ላስከትል። እንግዲህ ድርጅታችሁ ከሚታወቅባቸው ጉዳዮች መካከል አንዱ እዚህ የሚወለዱ ትውልድ ኢትዮጵያውያን ወጣቶችን ታዳጊዎችን ከባህልና ከማንነታቸው ጋር እንዲተዋወቁ ማድረግ ነው። ይህን ነገር ማድረግ በእጅጉ አስፈላጊ የሆነበት ምክንያት ምንድነው? ይህንን ለማድረግስ ለማሳካትስ የሞከራችኋቸውን የተወሰኑ መድረኮች ጠቅልላ አድርገህ ብትጠቅስልን።
እሺ አመሰግናለሁ ሀብታሙ። በድጋሚ እንግዲህ አንዱና ትልቁ ነገር ትውልድ ኢትዮጵያውያን ወይም እዚህ ተወለዱ ህፃናትን ማንነታቸውን ባህላቸውን ኢትዮጵያዊነታቸውን እንዲይዙ አስፈላጊነቱ ምልህኛ ኢትዮጵያውያን ነን እዚህ መጥተናል እኛ ብቻችን ኢትዮጵያውያን ነን ብለን ይሞታል ማለት ነው። እና አንዱና ትልቁ እንትናችን ልጆች እኛ የምንሰራውን እኛ የምናደርገውን ካለባበሳችን ከድርጊታችን ጀምሮ ለምሳሌ ተስፋ ለኢትዮጵያ አመታዊ በዓሉን በሚያደርግበት ሰዓት ከመጀመሪያው ጀምሮ ብዙ ህፃናትን ባሉበት የሚያደርገው ኢትዮጵያዊ ባህሉን ተጎናጽፎን ኢትዮጵያዊ ባህሉን ለምሳሌ ሴቶች እናቶቻችን እንስራ በመሸከም ወንዶች የተለያዩ ባህል አልባሳትን እንደ ጃኖ ልብሶችን በመልበስ ምንድነው በተለይ ደግሞ ኢትዮጵያ ውስጥ የምንጸባረቅባቸውን ጋቢ በመልበስ ትልልቅ በአመቱ የሚደረጉ ምርቃን የመሰለ ነገር እየሰሙ እያዩ ነው ያደጉት። እና ይሄንን አንዱ ፎከስ ያደረግንበት ምክንያት ባህልን ማናስተላልፈው ከሆነ ማንነቱ ወደ ትውልድ ማናስተላልፈው ከሆነ እኛ ለብቻ ዝም ብሎ የሚቀር ከሆነ እኛነታችን ወደ ትውልድ አይሸጋገርም ማለት ነው። ለዛ ስንል ወጣቱን በማተኮር ወጣቶች ላይ ከፍተኛ ትኩረት በመስጠት ለልጆች ባህልን ለማስተላለፍ ትልቅ አስተዋጽኦ እያበረከትን ነው ብለን እናምናለን። እንደ ተስፋ ለኢትዮጵያ ሁሉንም አድርገናል ብለን የማንልበት ምክንያት ዘርፈ ብዙ ነው ነገሩ። ግን እኛ የምንችለውን እያስተላለፍን ነው። ይሄን ለማድረግ እንዳልኩ በእኛ በዓል ላይ ወጣቶችን በመሰብሰብ ይሄን እናደርጋለን። ከዚህ ቀደም አንድ ጊዜ ብዙ ያልገፋንበት የወጣቶች ፌስቲቫል እንዲቋቋም በአትላንታ ውስጥ ሞክረን ነበረ። ትንሽ ወጪው ምኑም ከበድ ያለ ስለሆነ ለብቻችን ማድረግ አልቻልንም። በእነዚህ አይነት መልኩ ባህላችንን ወደ ትውልድ እያሻገርን እንዲያውቁት እያደረግን እየሰራን ነው የምንገኘው። እና ትኩረታችንም ምልህ ማንኛውም በዚህ ዓለም ያለ ማንኛውም ማህበረሰብ ማንነቱን ምንነቱን ባህሉን ወደ ትውልድ እንዲተላለፍ እንደሚያደርገው ሁሉ እኛም ኢትዮጵያዊነታችን እዚህ ያሉ አሜሪካኖች አሜሪካን ሀገር ልጅ ማሳደግ ከባድ ነው። አሜሪካን ሀገር በቤተሰብ ብቻ የሚሆን አይደለም። ልጆች ኢትዮጵያዊነታቸውን ባህላቸውን እንዲያውቁ ሰብሰብ ብለ በመታሳይበት ሰዓት ብዙ ነገሮችን በማየት ወደ ራሳቸው ሊወስዱት ይችላሉ የሚል እምነት ስላለን በእንደዚህ አይነት መልኩ ባህላችን እያስተላለፍን እንገኛለን። ለማድረግም ከፍተኛ ፍላጎት አለን። ይሄ ነው አንዱና ምክንያት በለይታ።
እጅግ በጣም አመሰግናለሁ አቶ ተክሌ ደመቀ፣ እንዲሁም ደግሞ አቶ ቴዎድሮስ ታደሰ ተስፋ ለኢትዮጵያ ስለተሰኘው ድርጅት የስካሁን ጉዞና የመጪ ዘመን ህልም ስላጋራችሁን ሐሳቦች ሁሉ በእጅጉ እናመሰግናለን። መልካም ቀን ይሁንላችሁ። በሌላ ጊዜ እንገናኛለን። መልካም ጊዜ።
አሜን። መልካም ቀን። እናመሰግናለን።
ሀብታሙ ስዩምንና እንግዶቹን እናመሰግናለን። በመቀጠል ደግሞ የምናልፈው ከሰዓሊ ሚናስ ሐለፎም ጋር ወዳደረግነው ቆይታ ነው። ሰዓሊ ሚናስ ሐለፎም በአንድ ወቅት ከተማ ውስጥ ተከስቶ በነበረ የዘይት ቀለም መወደድ የተነሳ አማራጭ ቀለም ፍለጋ በገባበት ወቅት የወረቀት ሞዛይክን ለመጠቀም በመወሰኑ ይህንን እንደምልክቱ አድርጎ እየሰራ ያለ ሰዓሊ ነው። ቆይታችን ይቀጥላል።
ስሜ ሚናስ ሐለፎም የሚባላለው ሰዓሊ ነኝ። ቴዎቴን በሙሉ ስዕል ስፈጥር ሊባል ይችላል። ግን ስዕል ትምህርት ቤት ሄጄ አልተማርኩም። ዩኒቨርሲቲ ሄጄ የተማርኩት ፖለቲካል ሳይንስ እና ኢንተርናሽናል ሪሌሽንስ ነው። ከዛ በኋላ ግን ዞሮ ዞሮ አርቲስት ስለሆንኩኝ ወይም ሰዓሊ ስለሆንኩኝ የህይወት ጥሪ ነው የሚባለው እንደ ስራ የያዝኩት ከዛ በኋላ ነው። ከተመረኩኝ በኋላ 3 ዓመት ሌላ መስሪያ ቤት ሰርች፣ ከዛም በኋላ የሙሉ ጊዜ አርቲስት በመሆን ውስኝ፣ ከዛ በኋላ ስራ መስራት ጀመርኩኝ። እንደዛ የጀመርኩት ስጀምር የዘይት ቀለም ስዕሎች መስራት ጀምሬ ነው የጀመርኩት። ከዛ አዳዲስ የስዕል አይነቶች በራሴ ፈጥሬ መስራት ጀምሬያለሁ።
እንግዲህ ያንተ ስራዎች የሚታወቁት ወረቀት ላይ ባለ ሞዛይክ አማካኝነት በምትሰራቸው ስዕሎች ነው እና የስዕል አጀማመርህ እንዴት እንደሆነ የዚህ አይነት አሳሳ ወይም ዘይቤ ውስጥ እንዴት እንደገባህም አብርሃ የዘ ነገረኝ።
እንዳልኩሽ ቅድም ጀምር ከልጅነት ጀምሮ ደብተሮችን በሙሉ በስዕል ስሞ ጫጭርባቸው ከጀርባ ከፊት ምናምን አስታውሳሉት በሙሉ እያዳበርኩት መጥቼ ከዛን ሁን ወደ ፔፐር ሞዛይክ ወይም የወረቀት እሎች የመጣሁበት በእንግሊዝኛ ነሰሰቲ ይባላል። ተገድጄ የጀመርኩት የሆነ ጊዜ ላይ ኢትዮጵያ ውስጥ 2015 የዘይት ቀለም ማርኬት ውስጥ አልነበረም፣ ፍጥረት ነበረ እና ግዴታ ሌላ አማራጭ መፈለግ ነበረብኝ ስዕሎችን ለመስራት። ዝም ብዬ ቁጭ ማለት አልችልም እንደ አርቲስት። ስለዚህ ቤቴ የነበሩት መጽሐፍቶች እና መጽሔቶች፣ በተለይ መጽሔቶች፣ ብዙ መጽሔቶች ነበሩ ቤት እና እነሱን እየቆራረጥኩኝ መጀመሪያ እንደ ኮላዥ የሚባለው አይነት ቴክኒክ አለ፣ ግን ኮላጅ ብዙ አልወደድኩትም። ኮላጅ ብዙ ጊዜ ከመጽሔት ውስጥ ያሉትን ምስሎች እንደ ራስሽ አድርገሽ ተጠቅመሽ ነው የምትሰሪው። እሱን እኔ እንደ ራሴ አድርጌ የሌላ ሰው ፎቶግራፍ ወይም ሌሎች ምስሎች መጠቀም አልፈለግኩም። እኔ የምፈልገው ከለሮችን ብቻ ነው። ያጣሁት ቀለም ስለሆነ ማለት ነው የዘይት ቀለም ስላጣሁኝ ያንን የሚተካልኝ ነበረ የምፈልገው። ስለዚህ ከመጽሔቶች ውስጥ ከለር ያላቸውን ወይም ቀለም ያላቸውን ወረቀቶች ብቻ እየመረጥኩኝ፣ አሁን ለምሳሌ አንድ መጽሔት ውስጥ ፎቶግራፍ ሊኖር ይችላል። ከፎቶግራፉ ጀርባ ሰማያዊ ቀለም ካለ ያን ሰማያዊ ቀለም ጭፈርጭ ውስዳለ፣ ቀይ ቀለም ካለ ቀዩን ቀለም መርጭ ውስዳለ፣ አረንጓዴም ካለ እንደዛ። ከለርፉል የሆኑት ወረቀቶች ቆርጬ አወጣሁኝ። ከዛ ለዘይት ቀለም ያዘጋጀሁት ንድፍ ላይ መለጠፍ ጀመርኩኝ። ሳየው አሪፍ ሆኖ መጣ። ከዛን እንደዛ አድርጌ ነው የጀመርኩት። ይሄ ሞዛይክ የሚባለውም ወይም የወረቀት ስዕል የሚባለውም እንደዛ ነው የጀመርኩት።
እሺ፣ ደግሞ ሌላው ለየት ያለው ነገር ኤንኤፍቲ ወይም ደግሞ ይሄ ነን ፈንገብል ቶክን የሚባሉት ተዛማጅ የምስል ቅጂዎች የሚባሉትን ነገሮችንም ትሰራለህ። ምንድን ናቸው እነዚህ ነገሮች?
አዎ፣ ኤንኤፍቲ ማለት ነን ፈንገብል ቶክን ሲሉታል እነሱ። ገንዘብን የገንዘብ ምትክ ሊባል ይችላል በአማርኛ ስንቀይረው። ኦንላይን ላይ ሳይበር ኢኮኖሚክ ወይም እንደዚ አይነት ሁኔታ ላይ ብዙ ነገሮችን ለመቀያየር ለመገበያየት ይጠቀሙበታል። ስ የሚባለውን ነገር ስዕል አንዱ ዘርፍ ነው ከዛ ውስጥ። ስለዚህ ማንኛውም አይነት የስዕል ውጤት ልክ እንደ ገንዘብ ወይም አሁን በድሮ ጊዜ አሞሌ ብለን እንደምንጠራው አሞሌጫው ልክ እንደዛ መቀያየር ይቻላል ማለት ነው። ጥሩ የስዕል ውጤት ከሆነ ማንም ሰው ሊቀያየረው ይችላል ማለት ነው። ስለዚህ እንድክ መቀያየሪያ ገንዘብ ይሆናል ማለት ነው። እሱን ከጀመርኩኝ ቅርብ ጊዜ ነው፣ አንድ አመትም አልሞላም። በአጋጣሚ ነው። እሱም ራሱ የሆነ ኮምፒቲሽን ነበረ፣ ስዕሎቻችን ራስ ገብተን ከተወዳደርን በኋላ ውጭ ሀገር ያሉ ካናዳ መሰለኝ የሶሳት የሚባሉ ፕላትፎርሞች አሉ እና እነሱ አዘጋጁ ይሄንን ዝግጅት። ከዛ ነሱ ማለት ፌ ነው ስዕሎች የሚያቀረብኩት። ከዛ እነሱ ስዕሎች ወደ ኤንኤፍቲ ተቀየሩ ማለት ነው። እነሱም ለመላው አለም ላሉ ስዕል አድናቂዎች በሙሉ እያቀረብኩኝ ባህል እያስተዋወቅኩኝ እየሸጥኩኝ ነው ማለት ነው። እንደዛ ነው።
አዲስ ነገር ነው። ምን አይነት የተለየ ነገር አየህበት? ምን ያህል ተስፋ የሚጣልበትስ ነው?
ኤንኤፍቲ አሁን ወደፊቱ የሚመጣው በሙሉ ሁሉም ነገሮች አሁን የስዕሎችን ፎቶግራፍ ነው እየሸጥኩኝ ያለሁት። ራሱ ዋናው ስዕል ደግሞ አለ፣ እሱም ደግሞ ለሌላ ጋለሪ ወይም ኢትዮጵያ ስላለ ወይም ለሌላ ሰው ድጋሚ ልሸጠው ይችላል።
እንግዲህ በምስሎች ምን አይነት መልእክቶች ነው ማስተላለፍ የምትፈልገው?
የኔ ስዕሎች አብዛኞቹ የሚያተኩሩት በውበትና ባህል ላይ ነው። ውበት ሳስብ መጀመሪያም የሚመጣልኝ የሴት ውበት ስለሆነ እሱ ላይ ነው አሁን አትኩሬ እየሰራሁኝ ያለሁት። እና ዛሬ አሁን ስነግረሽ ፔፐር ሞዛይክ ስዕሎቼ ላይ ከበስተጀርባ አድርጌ ሁሉም ስዕሎች ላይ ማስገባው ጂኦሜትሪካል ፓተርን ይባላል። ግን እኛ የምናውቀው ጥበብ በሚባለው በተለይ ጥለት ወይም ጥበብ ይባላል። ነጠላና ጋቢ ላይ የምናያቸው ጥበቦች አሉ አይደለ? እነሱን አሁን ያመጣሁት እዚህ ላይ። እሱ ልክ እንደ አንድ የሴት ስዕል ስሰራ ከጀርባዋ ያለው ባህል ምንድን ነው የሚለውም ቀጥታ በቀላሉ ሰው አንደርስታንድ እንዲያደርገው ነው። ይሄ ነው ካልቸሮች ሴት ባክግራውንዱ ይሄ ነው፣ ኢንተግሬትድ ሆኖ በዛ ውስጥ ነው የሚሰራው። ከዛ በተጨማሪ ደግሞ አንድ ያስገባሁት ነገር ምንድን ነው፣ ልብ ብለሽ አይተሽ ከሆነ አብዛኞቹ ስራዎቼ የሙርሲ ሱሪና ሱርማ የሚባሉ ብሔረሰቦች አሉ አይደለ? ወደ ደቡብ አካባቢ ያሉ እነሱ የሚያደርጉት ይሄ ከንፈራቸው ውስጥ የሚከቱት እና ጆሮቸው ውስጥ ቀደው የሚከቱት በእንግሊዝኛ ሊፕ ፕሌት ይሉታል። የሚያስገርመኝ እና የሚያስደንቀኝ ነገር ስለሆነ እሱን ከትቼዋለሁ፣ አካትቼዋለሁ በዚህ የኔ ስራዎች ውስጥ። ስለዚህ እንደ አርቲስት ነገሮችን መቀያየር ማሳመርም ስላለብኝ፣ ሌሎች ነገሮችን ማካተት ስላለብኝ ሌላ ተጨማሪ የኢትዮጵያን ባህልንም ከተትኩበት። ስለዚህ ሁለቱም አንድ ላይ ተጣምረው ይሄዳሉ ማለት ነው።
ዘ ፍሩትስ ኦፍ ዋር ወይም ደግሞ የጦርነት ፍሬ ብለህ የሰራሃቸው ጸረ ሞት የመሰሉ ምስሎች አሉ እና ስለሱም ትንሽ ብትለኝ ደስ ይለኛል። እንደው ከምን አንጻር ይሄንን ሀሳብና አጀንዳ ይዘህ ልትሰራ ቻልክ? ምን አይነት መልእክትስ ነው ማስተላለፍ የፈለግከው በዚህ?
በጣም አመሰግናለሁ ወይም ጥያቄ ስለጠየቅሽኝ። ብዙ ሰው ኢንስታግራሜን ቼክ ሲያደርግ ፎከስ የሚያደርገው ወይም የሚያተኩረው ፔፐር ሞዛይክ አርቶች ላይ ነው። ይህኛውን ብዙ ሰው ይወዳቸዋል፣ ግን ከበስተጀርባ ያለውን ትርጉም ብዙ አተኩሮ አያዩትም። እስካሁንም አሁንም የተወሰነ እየሰራሁኝ ነው። 2020/2021 እና 2022 ላይ የሰሯቸው ስራዎች የጦርነት ውጤቶች ናቸው። ፍሩትስ ኦፍ ዋር ይላል። ኢትዮጵያ ውስጥ አሁን እየተካሄደ ባለው ጦርነት ምክንያት የሰሯቸው ስራዎች።
ምን አይነት ስሜት ነው እዚህ ላይ ለመግለጽ የሞከርከው? መልእክቱ ምንድን ነው?
እኔ አርቲስት ነኝ። ብዙ ነገር ባረግ ደስ ይለኛል ጦርነት ለማስቆም፣ ግን ምንም አቅም የለኝም። ማድረግ የምችለው ነገር ማንጸባረቅ ነው፣ መስታወት መሆን ለማየው ነገር። ስለዚህ የማየውን እውነታ አንጸባርቆ ድጋሚ ለህብረተሰቡ ለሁሉም ሰው መልሶ ማሳየት። ስለዚህ እያንዳንዱ እየተከሰተ ያለውን ነገር መልሼ ተባረኩኝና እያሳየሁኝ ያለው ኤክስፕሬሽን ነው የሚሆነው ዞሮ ዞሮ ቃሉ። ስለዚህ እሱን ነው የሰራሁት። አሁን ፖስት ያደረግኳቸው ኢንስታግራሜ ላይ የተወሰኑ ናቸው። ሌሎች ስራዎችም ብዙ አሉ። በዚህ 2 ዓመት ጦርነት ውስጥ ህይወቴን በሙሉ አይቼው የማላውቀው የሰው ባህሪ ያወቅኩበት ጦርነት ነው እና ግዴታ እውነትን መናገር አለብኝ። እንደ እውነት ደግሞ ያየሁት ይሄ ነው። አሁን ስለ ኢትዮጵያ ቅድም ጥሩ ጥሩ ነገሮችን ሰርቻለሁ፣ ፈለግኩትም አልፈለግኩትም። እኔ እውነት ነው ሁሉ ጊዜ የምናገረው፣ እንደ አርቲስትም ሁሉም አርቲስት እንደዛ ነው ማድረግ ያለበት ብዬ አምናለሁ። ባህል ላይ ስመጣ ፔፐር ሞዛይክ አርቶቼ ይናገራሉ፣ ስለ ባህል፣ ስለ ውበት፣ ሁሉንም ይናገራሉ። ያንን እየሰራው ባለሁበት ሁኔታ ይሄ ጦርነት ተጀመረ። ግዴታ ደግሞ ይህን ጦርነት ደግሞ መናገር መቻል አለብኝ።
እንደ ሰዓሊ አጠር አድርገህ ንገረኝ እስቲ ያሉ ተግዳሮቶች ምንድን ናቸው?
እንደ ሰዓሊ ያሉት ተግዳሮቶች ወይም ችግሮች የህብረተሰቡ ለስዕል ያለው አተያይ ሊሆን ይችላል። ግን ሙሉ ለሙሉ መፍረድ አይቻልም። እያንዳንዱ ሀገር ካለው ኢኮኖሚ ጋር ይገናኛል ለአርት ወይም ለጥበብ ያላቸው አተያይ። ስለዚህ ቀስ በቀስ እያደገ መምጣት አይቀርም። ግን ዞሮ ዞሮ ሁሉም ሰው የተወሰነ ያክል ፔንሽን ወይም አትኩሮት ለስዕል ለተለያዩ አይነት የጥበብ ውጤቶች አትኩሮታቸውን ሊያሳዩ ጥሩ ነው ብዬ አስባለሁ። እሱ አንድ ስነ ችግር ነው።
ከዚህ በኋላ የት እንጠብቀው? ሚናስ
በኋላ እኔም ብዙ ጊዜ እየገደበኝ ነው። መስራት የምፈልጋቸው ብዙ እቅዶች አሉ፣ ብዙ ስራዎች አሉ። ኖት ሰርች ያስቀመጥኳቸው ብዙ ሰራቸው አሉ። ቀስ በቀስ እንደ ጊዜው ሁኔታ እና እንደፈቀደልኝ ሁኔታ አይቼ ማውጣቸው ወይም ለህብረተሰቡ ማሳያቸው ስራዎች ይኖራሉ። ብዙ ነገር ከኔ መጠበቅ ትችላላችሁ ብዬ ማስቀመጥ እችላለሁ።
እሺ ሚናስ፣ በጣም ነው የማመሰግነው ስለነበረን ቆይታ።
እኔም በጣም አመሰግናለሁ። ሄደ ታንክ ዩ።
የተከበራችሁ አድማጭ ተመልካቾቻችን የአርብ ምሽት ታህሳስ 14 2015 ዓ.ም ምረት የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቋል። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። የሚኖራችሁን አስተያየትና ጥያቄዎች በፌስቡክ ገጻችን ቪኦኤ አማርኛ ላይ ለጋቢና ቪኦኤ ያላችሁ አድርሱን። እንዲሁም ደግሞ በመልእክት ሳጥናችን ውስጥ የስልክ ቁጥራችሁን ካስተፈራችሁልን እኛም ደውለን እናንተን አስተያየቶች በድምጽ እንቀበላለን። የደንገረመው መሰናዶን የመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር የአርብ ምሽት መሰናዷችንን እዚህ ላይ እንፈጽማለን። ደህና ደሩ።